ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ወንመችቻችን። ዛሬ አርብ ሚያዝያ 6 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገሱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ሚያዝያ 6 ቀን 1228 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ወያኔ ለኮረምና አላማጣ አመራር በመመደብ ላይ ነው ተባለ። ለኮረም የነበሩ የአማራ ልጃዮች ይጣቀላሉ መውጣታቸውን እንዲሁም የፋኖን መበተን ተከትሎ ወያኔ ለኮረምና አላማጣ አመራር በመመደብ ላይ ነው ሲሉ በስፍራ ያሉ ኗሮቹ ገልጸዋል። በዚህም ህብረተሰቡ ተረብሿል ያሉት ኗሮቹ ለመከላከያ ሥራዊት እኛለን ተረጋጉ እያለ ቢሆንም አገዛዙ እያደረገ ያለውና ወያኔ በኩል እየተወራ ያለው የተናበበ ስለሆነ ህዝቡ ማመን አልቻለም ብለዋል። ወያኔ የአማራ ልዩ ኃይል ከኮረምና አላማጣ ከወጣና ፋኖ ከተበተነ መከላከያ ቦታውን ተረክቦ ቆይቶ ለትግራይ ይመለሳል ሲል ነው የከረመው ያሉት ኗሮቹ አገዛዙም ይህን እያስፈጸመ እንዳለ ነው የምናምነው በማለት ያላቸውን ከፍተኛ ስጋት ገልጸውልናል። አገዛዙ ኮረምና አላማጣን ለወያኔ አሳልፎ ለመስጠት በእርግጠኝነት እኛ የማናውቀው ሴራ እየሰራ እንደሆነ ነው የምናምነውም ብለዋል። ኗሮቹ ለገበያ ከሚመጡ የማይጨውን ኗሪዎች እንዲሁም እየደወሉ አመራርና ፖሊስ ተመድቦልናል በቅርቡ ወደ ቦታችን ትሄዳላችሁ ተብለናል ከሚሉ ሰዎች አረጋግጠናል ባሉት መሰረት ወያኔ ባላማጣና ኮረም ለሚገኙ ወረዳዎች በሙሉ ካቢኔ አዋቅሮ ፖሊስ መድቦ ጨርሷል ብለዋል። ኮረም የነበሩ የአማራ ልዩ ኃይል አባላት ትላንት ተክለው መውጣታቸውን ጠቁመው አላማጣ ውስጥ ያሉት የአማራ ልዩ ኃይልም በጥቂት ቀናት ውስጥ ይወጣል የሚል ስጋት ተደቀነባቸዋል። የባአዲን ለሳን የሆነው የአሚኮ ሚዲያ ባቀረበው የፕሮፓጋንዳ ዘገባ እንዳስተደናገሩ ሲሉ የፋኖ አባላት ተናገሩ። ምስራቅ አማራ ፋኖ የእውነተኛ ልጆች ተቋም ነው ያሉት አሚኮ በመስራቅ አማራ ፋኖ ላይ ትልቅ ደባ መስራቱን ጠቁመዋል። የባሪን ምርኮኞች የሐሰት ፍሬ ወሬዎችን ሲነዙ ከርመዋል። ፍረጃ አርባልታና ቅጥፈት የባሪናዊ ብሔርተኝን እኩይ ሴራ ሲሆን በትላንትናው ዕለት በመስራቅ አማራ ፋኖና በመከላከያ አመራሮች የተደረገው የሽምግልና ውይይት እጅግ በተገላበጠና ባልተናበበ መንገድ ሲዘገብሏል። ስለሆነም በግዙፍ ተቋም ያሉ የሥራቱና የፓርቲ ተባባሪዎችንም ትምህርት ሰጥቶ ያለፈው ይት ቢሆንም እንኳን ምስራቅ አማራ ፋኖን መከላከያ እንደ ተቋም ችግር የለባቸው መሆኑን በግልጽ በፋኖች በኩል ቢነገርም ነገር ግን በርስትና በሀገር ቀልድ እንደሌለ የፋኖ ሰብሳቢዎች ጠቁመዋል። ነገር ግን ቅጥረኞችና አልባልተኞች የሚያስተራጭት የሐሰት ወሬ የተለመደ ነው። በአዲናዊ ቅጥፈት ትርጉም አልባና አሳሳችነት በህዝባችን ላይ አሻጥር እየፈጸሙ ያሉ ፖለቲከኞች ውጤት ነው። ባሪናዊ ሰርጎ ገቦች ትግሉን የሚጠርፉበት አግባብ ይሄ ብቻ ሆኖ ስላገኙት እንዳማራጭ ተጠቅመውበታል። ሌላ መልኩ እነሰኛ አማራ ልጆች እየፈረጁ ትግልን ማንኮላሸት የተለመደ ቢሆንም አዲሱ ትውልድ ግን ከዚህ በተሻለ አዲስ የመታገያ አጀንዳዎች ሊከተልም ይገባልም ብለዋል። የምስራቅ አማራ ፋኖ ሌሎችም የአማራ አታጋዮችን መደራሻቸውን ያውቃሉ ያሉ ሲሆን በአማራ ህዝብ ትግል ውስጥ ምንም አሻራ የሌላቸውና አበርክቶ የሌላቸው ኃይሎች እየፈጠሩት ያለውን ቅጥፈት ባለመቀበል በተከከለኛ አቋማቸው ላይ ብቻ አተኩሩ ሲሉ መልእክታቸውን አስተላልፈዋል። ከአማራ አንድነት ማህበር በእስራኤል የተሰጠ መግለጫ፣ በኮሌሉ አገዛዝ ወደ ቁልቁለት መንገድ እየተጓዘች ያለች ኢትዮጵያ አሁን ላይ የመጀመሪያውን ሀገር የማፍረስ ንድፈ ሐሳቡን በአማራው ህዝብ ላይ እየተገበረው በመገኘት ላይ ነው። እየሆነና እየተደረገ ያለው ሁሉ እጅግ በጣም አሳዛኝና ጸያፊ መንግስታዊ አሸባሪነት ቁልጭ አድርጎ እያሳየ አስነዋሪ ተግባር መሆኑን ማህበራችን ያምናል ብለዋል። በህዝብ ላይ እየተፈጸመ ያለው ንጹሃንን የመግደል የመጨፍጨፍ ብሎም የአማራ ህዝብ ከኢትዮጵያ ምድር ለማጥፋት እስኪመስል ድረስ በአማራው ላይ በህዝቡ ላይ በተደጋጋሚ ባገዛዙ በሚደገፉ የታጠቁ አሸባሪ ኃይሎች እየፈጸሙት ያለው የዘር ማጥፋት ተግባራቸውን በግልጽ እየተገበሩት መሆኑና ከጥፋታቸው እንደማይመለሱ ማህበራችን የአማራ አንድነት ማህበር በእስራኤል ተረድቷል ብለዋል። በመሆኑም ማህበራችን ከወቅታዊ ሁኔታ ጋር በማነጻጸር የሚከተሉት የአቋም መግለጫ እያወጣ መሆኑን እንገልጻለን። የኮሌሉ መራሹ ያገዛዙ ስርዓት ሲያቅበዘብዘው የማይነካውን ነክቶ የማይደፈረውን ደፍሮ የአማራን ህዝብ ራቁቱን ለማስቀረት የአማራን ህዝብ ደጀንና የሉና ዘብ የሆነውን የአማራን ልዩ ኃይል ትጥቅ ለማስፈታት እየተደበሰን የአማራን ህዝብ የናቀና ለህዝቡ ክብር ያልሰጠ በአማራው ህዝባችን ላይ የክህደት የተፈጸመበት መሆኑን ማህበራችን ተገንዝቧል። ስለሆነም ያገዛዙን ባስቸኳይ ይህን የተንሸዋረረ እይታውን ከህዝባችን ላይ እንዲያነሳና የአካባቢውን ልዩ ኃይል ወደ ነበረበት መደበኛ መዋቅሩ የማይመለስ ከሆነ ማህበራችን ከነጻነት ታጋዮች ከመላው የአማራ ህዝቦች ጎን በመቆም ያገዛዙን ስርዓት ከመጨረሻው የሚታገል መሆኑን እናረጋግጣለን። የአማራ ልዩ ኃይል እንደ ተቋም ለኢትዮጵያ መሰንበት የመጀመሪያውን ድርሻ ተወጥቷል ከሚባሉት የሀገሪቱ ኃይሎች መካከል የአማራ ልዩ ኃይል ግንባር ቀደም ሆኖ ሳለ እንደ ሽፍታ ያለምንም ምክንያት በተረኝነት በዘረኝነት በሰከሩና በተደናበሩ የታሪክ ድሃዎች ብሎም ታሪክ አልባዎች ትላንት በአደባባይ ሰብረነዋል ያሉትን የአማራን ህዝብ ዛሬም ትስከን ፍታ ማለታቸውን ምን ያክል በህዝባችን ላይ የከፋ ጥላቻቸውን ቁልጭ አድርጎ እያሳየ እውነታ ነው። ይህን ክህደትና ውርደት ህዝባችን እጁን አጣጥፎ እንደማይቀበለው በተግባር እያሳየን ቢሆንም ማህበራችን የአማራ አንድነት ማህበር በቀላሉ እንደማያዩና በማንኛውም ሁኔታ ከልዩ ኃይላችንና ከፋኖቻችን ጎን እንደሚቆም ያረጋግጣል። የአማራ ልዩ ኃይል አገር አደጋ ውስጥ በገባችበት ወቅት ከፍተኛ መስዋዕትነት በመክፈል ጥላትን ድባቅ የመታ ሳፍሮ የመለሰ ጀግናና ልበ ሙሉ በስነ ምግባር የታነጸ መሆኑን መላው ኢትዮጵያውያን የሚመሰክርለት የቁርጥ ቀን ልዩ ኃይል ሲሆን የአብይ አህመድ አገዛዝ ቅርቃር ውስጥ በገባበት ወቅት የደረሰልን ጥሪ ቀድሞ በመቀበል መስዋዕትነት ከፍሎ አገርን ከመፍረስና ከመዋረድ የታደገን ኃይል ያገዛዙ መንግስት ቁልጭ ቆጭ ብድግ ብሎ ያጨበጨበለትን የአማራ ልዩ ኃይል መሆኑ ይታወቃል። ይሁንና ዛሬ እንደ ጥላት ታይቶ የወሬድ ኦነጋውያን የጦር ጀነራሎችና የመከላከያ ምክትል ኤታማዦር ሹም በጀነራል አቦ ታደሰ በሚሰጡት ትዕዛዝ ህዝባችን ለከፍተኛ እንግልትና ሰቆቃ መዳረጉን ማህበራችን በጽኑ ያወግዛል። በኢትዮጵያ ደረጃ ሁሉም አካባቢዎች የልዩ ኃይል አደረጃጀት ሲኖራቸው ዘንድ በአዋጅ አጽድቆ በጀት መድቦ የሚያስተዳድረው የፌዴሬሽን ምክር ቤትና የህዝብ እንደራሴዎች ተወያይተው ባላጸደቁት አግባብና የብሔር ፖለቲካ በሚያደናብራት ሀገር ራስን በራስ ማስተዳደር እስከመገንጠል የሚለውን ከፋፋ የሆነን አንቀጽ 39 ባልተሰረዘበት አግባብ የአማራን ህዝብ ነጥሎ የመከራ ቀንበር ተሸከም ማለቱ በፍጹም ተቀባይነት የሌለው መሆኑን ማህበራችን የአማራ አንድነት ማህበር በእስራኤል ያስገነዝባል። የኮሌሉ አገዛዝ የአማራ ህዝብ በደሙና በልጆቹ መስዋዕትነት ያስመለሰውን የርስት መሬት የራያና የወልቃይት ግዛትን ለወያኔ አሳልፎ ለመስጠት ቀድሞ ስምምነት ላይ መድረሳቸውን ሁሉም የሚያውቀው ጉዳይ ነው። የአማራ ህዝብ ለአመታት የራያና የወልቃይት ግዛቶች የመሬቶችን በወያኔ ስግብግብ ቡድን ተወርሰው እንደኖረ እየታወቀ ነገር ግን እርሱ በለኮሰው እሳት አይቀጥ ቁጣት ተቀጥቶ ሳይወድ በግድ ከአማራ ህዝብ የርስት መሬቶች እንዲወጣ መገደዱ የሚታወቅ ሀቅ ነው። አሁን ላይ ደግሞ ወረራ ለመፈጸም ከቤተ መንግስቱ የኦነግ ማፊያ ቡድን ጋር የርኩስ ጋብቻቸውን መፈጸማቸውን ማህበራችን በግርምት እየተመለከተው ጉዳይ ነው። ወያኔና የኦሮሞ ኦነጋዊ አምባገነን ቡድን ድሮም ቢሆን ኢትዮጵያን አፈራርሰው የራሳቸውን ሀገር ለመመስረት ቀድሞ ያልተሰማሙበት የስግብግብነት ተግባራቸው ነበር ወደ ጦር ያስገባቸው የቻለው። ሁለቱ ሀገር አፍራሾች በለኮሱት እሳት የአማራና የአፋር ህዝቦች ዋጋ እየከፈሉ እንዲከፍሉ ተደርጓል። ያ ሁሉ ዋጋ የተከፈለበት የደም ርስቶቻችን የወልቃይትና ራያ ግዛቶች እንደ አሁን ቀደሙ ማንም ሰፋሪ ዘው ብሎ እንደማይገባበት የአማራ ህዝብ ነቅቶና ተደራጅቶ መጠበቅ እንዳለበት ተገንዝቧል። አሁን ላይ በአማራ ተሰማርቶ ህዝብ እየገደለ እያሸበረ ያለው በሀገር መከላከያ ስም የመከላከያን ልብስ በማልበስ የተሰማረው የኦሮሞ ታጣቂ ገዳይ ቡድን መሆኑን አልፎ አልፎ የአዲስ አበባ ያረነቻበይ ምልምል የኦሮሞ ተወላጅ ፖሊስ ጭምር መሆኑን ማህበራችን ለማረጋገጥ ችሏል። ስለሆነም በዝባችን ላይ መጠነ ሰፊ ጥቃት እየፈጸመ ያለው በተረኝነት መንፈስ እየናወዘው የኦሮሞ የማፊያ ቡድን መሆኑን ዓለም እንዲያውቅልን ሲል ማህበሩ ጥሪውን አቅርቧል። በጎንደር ከተማ በዛሬ ዕለት ባንዲራ ዝቅ ብሎ እንዲውለበለብ የአማራ ህዝባዊ ኃይል ወስኗል። ትላንት ምሽት በደቡብ ወሎ ትጥቃቸውን አስፈትተው ለጠላት መረጃ በመስጠት በግፍ በኦነግ ኬሚሴ ዞን ጀውሃ ላይ ለተጨፈጨፉ የአማራ ልዩ ኃይል አባላት በዛሬ ዕለት ሰንደቅ ዓላማ ዝቅ በማድረግ የጎንደር ከተማ ህዝብ የተሰማውን ጥልቅ ሐዘን ገልጿል። ሆነ ተብሎ የልዩ ኃይል አባላት በኦነግ ጦር እንዲጨፈጨፉ መደረጉን ተከትሎ በርካታ ልዩ ኃይል አባላትና ህዝቡ ከፍተኛ ቁጣ ውስጥ መግባት ታውቋል። በአጭር ጊዜ ውስጥ በአማራ የተለያዩ አካባቢዎች ህዝባዊ የሚተኝነት ተመልሶ እንዲቀጣጠልም ማሳሰቢያ ተሰጥቷል። የሱዳን ጦር ድንበር ጥሶ በመግባት በርካታ ቦታዎችን መያዝ ተነገረ። የሱዳን ወራሪ ጦር የወያኔ ጦርነት ከተጀመረ ጀምሮ ወደ ኢትዮጵያ ድንበር ከ50 ኪሎ ሜትር በላይ ዘልቆ ገብቶ መውረሩ ይታወሳል። ሆኖም ግን የአማራ ልዩ ኃይል ድንበር ጠባቂ ሆኖ ሰፍሮ በመኖሩ የሱዳን ጦር በሚፈልገው ልክ ወደፊት መግፋት አልቻለም ነበር። አሁን ግን የአማራ ልዩ ኃይል ከኢትዮ ሱዳን ድንበር መነሳቱን ተከትሎ በዚህ 2-3 ቀናት ውስጥ የሱዳን ጦር ይዞታውን በእጅጉ እያስፋፋ እንደሆነ ተገልጿል። ጊዜ ነው በዚህ አበቃ።
ድርጋቢዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ድርጋቢዎች የምናስተናግድበት መድረክ ነው።
በቅድሚያ ለፍኖተ ዴሞክራሲ የሃፓ ሬዲዮ አዘጋጆችና አድማጮች ሰላምታዬ ይድረስ። ውድ ፍኖቶችና የፕሮግራሙ ተከታታዮች፣ ዘረኝነት ያጠዘው ኮሎኔል ወታደራዊ አዛዦችን በብሔር ማንነታቸው ለይቶ ያባረረ፣ ቢያንስ በአስር ዓመት አገልግሎት የሚገኘውን መኮንንነት ማዕረግ ለነሽመልስ ጦር በስድስት ወር ስልጠና እያደለ ባለበት ሁኔታ ነው የአማራ ልዩ ኃይልና ፋኖን ትጥቅ ለማስፈታት ጦሩን ያዘመተው። ዘረኛው አገዛዝና ባዕዳን ጋላቢዎቹ የአማራውን ዘር ለማጥፋት በከፈቱት ዘመቻ ፊታውራሪ ሆነው የሚያገለግሉ፣ በክህደት አድገው በክህደት ያረጁ የአገር የወገንና የታሪክ ማፈሪያዎች ሰሞኑን ፈርጥጠው ኮሎኔሉ ጉያ የተደበቁት ባዕዴኖች እነ ደመቀ መኮንን፣ ተመስገን ጥሩነህና አበባው ታደሰ መሪነት ከጥቂት ቀናት በፊት የተካሄደው የባህር ዳሩ ስብሰባ ይህንኑ ትጥቅ የማስፈታት ዓላማ ለማሳካት እንደነበር ታውቋል። ከፋኖና ልዩ ኃይሉ እንዲሁም ከአካባቢው ታጣቂ ኃይሎች በአጠቃላይ ለእነዚህ በአዴናውያን ተውሳኮች ከሃዲነታቸው ዋጋ እንደሚያስከፍል መልእክቱ ሊደርሳቸው ይገባል። የአማራውና አፋሩ ደህንነት ከመቼም ጊዜ በላይ ለከፋ አደጋ በተጋለጠበት በአሁኑ ወቅት ወያኔ ወልቃይት ጠገዴን፣ ጠለምትንና ራያን መልሶ ለመቀማት እቅዱን ይፋ ባወጣበት፣ የባዕዴኖቻቸውም የገንዘብና ሌሎች ተጽዕኖዎችን በመጠቀም እጅ በመጠምዘዝ ላይ ባሉበት፣ መሳሪያ ማውረድ ይቅርና ጭራሽ ወታደራዊ ምልመላ እያደረገ ባለበት፣ ኦነግና የኦሮሞ ልዩ ኃይል ሌላው ጸረ አማራ ጸረ ኢትዮጵያ ክንፍ ባገዛዙ እየተደገፈ አማራውን እየፈጀና እያፈናቀለና እያሸበረ ባለበት ዘረኛው አገዛዝ የሱዳንን ጦር ኢትዮጵያ ምድር ላይ አስፍሮ አማራውን እንደ ወራሪ ኃይል ያገር ጠላት አድርጎ ከሁሉም የኢኮኖሚ ማህበራዊና ፖለቲካዊ ዘርፍ ሙሉ በሙሉ አውጥቶ ሀብቱን ዘርፎ ቤቱን አፍርሶ በተቀነባበረ ስልት ዘር ማጥፋት እያካሄደ ባለበት ብዙ ሺህ አማራ ልዩ ኃይልና ፋኖ አባላትን በልዩ ልዩ ድብቅ የማጓሪያ ቦታዎችና በየበረሃው አስሮ እያሰቃየ ባለበት ብዙ ሺህ አዲስ አበባ ወጣቶችን በማንነታቸው አፍኖ ወስዶ እያሰቃየ ባለበት በአማራው አካባቢ የኢንተርኔት አገልግሎትን በመዝጋት የህዝብን ድምጽ ባፈነበት በአጠቃላይ አማራውን ከምድረ ገጽ ሊያጠፋ ስንኩሉ ኮሎኔል እየባዘነ ባለበት አማራውንና አፋሩን ከዚህ የተቀነባበረ የህልውና አደጋ ለመከላከል ታግሎና ደምቶ ከጠላት ነጥቆ የታጠቀ ልዩ ኃይል ትጥቅ አስፈትቶ አማራውን ለእርድ ሊያቀርብ የተነሳው ዘረኛ ኮሎኔል ያሰማራው መከላከያ አፈሙዙን ወደ ራሱ ሊያዞርበት ያስፈልጋል። አማራው ላይ የተነጣጠረውን ጥቃት ለመከላከል ልዩ ኃይሉም ሆነ ፋኖ የማይካሄዱት ትግል እንዲጠናከር መጀመሪያ ከውስጥ ሆነው የሚያስመቱትን ከሃዲ በአዴኖች አስወግዶ ከታች ህዝብ የሚወክላቸውን በጊዜያዊነት መተካት መወሰድ ያለበት ወሳኝ እርምጃ ይመስለኛል። ዛሬ የታጠቀ የአማራ ኃይል ትጥቅ የሚፈታበት ሳይሆን ትንሽ ትልቁ የሚታጠቅበት ወቅት ነው። የፋኖና የልዩ ኃይል መኖር አስፈላጊነት አካባቢያዊ ብቻ ሳይሆን አገራዊ ነውና በመላው ኢትዮጵያ በዚህ ፋሽስታዊ ዘረኛ ቡድን እየተገፉ ያሉ ሁሉ ከጎናቸው ሊቆሙ ይገባል። ያልተደራጀ የሚደራጅበት ያልታጠቀ የሚታጠቅበት ወቅት ላይ ነው ያለነው። ዘረኛው የብልጽግና ቁንጮ ትጥቅ የሚያስፈታው አማራውን በወያኔና ሸኔ ሊያስፈጅ ወልቃይት ጠገዴን ጠለምትና ራያን ለመቀሌ አሸባሪ ግብረአበሮቹ ሊሰጥ ነው። በዚህም አማራውን ዘርፎ የወያኔን ግዛት ሊያሰፋ ይህ የፍጅት እርምጃ ዶላር እንደሚያስገኝለትም ጌቶቹ ቃል ገብተውለታል። አላወቀውም እንጂ የፈለገው ዶላር በፈስለት ይህ በእብሪት የተወጠረ አሻንጉሊት ኮሎኔል የራሱን መቃብር ምሶ ጨርሷል። ቀጣዩ የህዝብ እርምጃም ምን እንደሚሆን ግልጽ ሆኗል። ዘረኛው አገዛዝ በህዝብ ትግል ይወገድ ሲሉ ነጻነት ይልቃል ከሰሜን አሜሪካ ደብዳቤያቸውን አጠናቀዋል።
ድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ። ፍኖተ ሬዲዮ ጣላትና ወዳጅን በሚመለከት በብዙ ሁኔታ አስጠንቅቆናል። በሂደት ውስጥ ታይታባያቸውን ያጋለጡትን ሰዎች ይዘትና ታሪክ ረስተን ወዳጅ ብለን አንቀፈም ብላችሁ ነበር። መንጌ መሌ ባዮችን በጅምላ ልክስክሶስናቸውና ተገልብጣችሁ ወዳጅ አትበሉም ብላችሁናል። ታዲያ ለኔ ምክንያቱ ምን እንደሆነ እንጃ መሽቶ ሲነጋ አባቦቹን እርግብ ብሎ ማቀፍ መከጀሉ ይጠናወተናል። ያባ ከሚያስደስተኛ ቋሙ አንዱ ሐራሪ የፈጠጠውን ግራዚያኒ መለዚናዊ ወያኔ ጠባብ ኦሮሞን በስሙ በስማቸው እንኳን ሊጠራቸው መጠየፉ ነው። ህዝብ ያልመረጠውን ጨቋኝ አገዛዝም የኢትዮጵያ መንግስት ብሎ ሲጠራ ሲያቆላምጥም አይደመጥም። ፍኖተም ዘረኞች ክልል ያሉትን ተቀብሎ ሲያስተጋባ ሰምቻለሁ። አውቀም ይህ በጣም ያስደስተኛል። ታዲያ ባለፈው ሰሞን ጫማ በአደባባይ ስሞ ለኮሎኔሉ የሰገደውን ግለሰብ እንደገና ሊጭኑብን ዝምታውን ሰበረ አዳንቁት ሊሉን ዘመቻ ሲጀምሩ ለመታዘብ በቅቻለሁ። አንደኛ ይህ የፖለቲካ ደላላ የሰበረው ዝምታ የለም። ውስጥ አዋቂዎች እንዳጋለጡት ጫማ ከሳመበት ጊዜ ጀምሮ እስከዛሬ ከኮሎኔሉ ጋር ቀን ተቀን በስልክ እየደወለ የነ ዳንኤል ክብረት አይነት ያማካሪ ስራውን እየፈጸመ ነው። ዝም ካለ ያማራውን ፍጅት በተመለከተ አልሰማውም ብሎ መሸሸጉ ነው። የተናገረውም ደግሞ በተጨባጭ አገዛዙን ጸረ አማራ ጸረ ፋኖ ዘመቻ ደግፎ ልዩ ኃይል ይፍረስ ብሎ መለፈፉ ነው። ይህ ግለሰብ ግንቦት ሰባት አለቃ ጋር ሆኖ ያደረሰውን ጉዳት መቼም ልንረሳ አንችልም። አለቃውም አሜሪካ ተልኮ በብሔር ደረጃ ዜጎችን ሰብስቦ መድህን ያለው አሁንም ከኮሎኔሉ ጋር ነው ብሎ ሰብኮለት ወደ አዲስ አበባ ተመልሷል። ይሄኛውም የዚህ ዘመቻ አካል ነው። የመነተፈው ገንዘብ አልቆበት ሊሆን ይችላል መሰል የደርግ ከያኒም አማራውን ሰብሳቢ ነኝ ብሎ በአሜሪካ ገንዘብ እየዘረፈ ነው። የደርግ ግርዝራሽ ፋሽስቶች በአማራ ስም ለጸረ አማራው አገዛዝ ዋና አገልጋይ የሆኑ እንዳሉ ምስጢር አይደለም። ሽማግሌ አስታራቂ ብለው ህዝቡን የጎዱ ቅጥረኞችም ብቅ እያሉ ናቸው። ፍኖተ ሁሉንም በግልጽ ማጋለጥ ቢቀጥል ጥሩ ነው ብላለሁ። እንዳለ አሰፋ ከቨርጂኒያ አሜሪካ።
ሰላም እንደምሰምታችኋል። አሁን ያገዛዙ እቅድ እርቃኑን ተጋልጧል። ተጥቅማ አስተታተና ያማራን ልጅ ያለ ማፈራረስ የወሬ ተቀዳሚ ባስቸኳይ መፈጸም የሚገባው ጉዳይ ተደርጎ ወደ ተግባር መቀየሩን በተመለከተ ተጠርጣሪ የማያስፈልገው ሆኖ በሁሉም ዘንድ የታመነበት ጉዳይ ነው። አሁን ጨዋታውን መቀየር ተፈልጓል። የተወሰኑ እንቅስቃሴዎች ይኖራሉና ነቅሶ መጠበቅ ግድ ይላል። ተጥቅማ አስተታተፉ በሌሎችም አካባቢዎች እንደሚካሄድ አድርጎ ለማሳየት የራስ የናዎችን ባገዛዙ መገናኛ ብዙሃኖች በስፋት ይወጡ ነው። አንዳንድ አካባቢዎች ተያይዘው ውሳኔ ማስተላለፋቸውና ወደ ተግባር ለመግባት መዘጋጀታቸውን የሚያሳዩ ዜናዎችም ከሰሞኑ በብዛት ይለቀቃሉ። ይህን የሚያጎሉ ድራማዎች ተሰርተው ለህዝብ ይቀርባሉ፣ ግን እውነታው ሌላ ነው። ህዝብን ማደናገር ረምጀው ካማራዎች እንዳለ ተደርጎ ህዝቡ እንዲቀበለው የተለያዩ ሐሰተኛ ዘገባዎች በአገዛዙ ሚዲያዎች በብልጽግና ዲጂታል ስራዊት አማካኝነት አየሩን እንዲሞሉና በተለያየ መንገድ ህብረተሰቡን አጀንዳ እንዲቀይሩ እየተደረገ ነው። እዚህ ላይ መዘናጋትና በፕሮፓጋንዳው መጠላፍ አይገባም። ርምጃው አንድና አንድ ብቻ ነው። ኦዴድ ያማራ ሸባ ለማድረግ ተሰውሮ ያቀደውን መንግስታዊ ሽፋን ሰጥቶት የጀመረው ሀገራት ፍርምጃ ነው። አራት ነጥብ። ምናልባት ህዝባዊ ንቅናቄም መስበሩን እንዲስት ሊደረግ ይችላል። የሃይማኖት ተቋማት በተለይ መስጊዶች ላይ ጥቃት በመፈጸም ሌላ ቀውስ እንዲፈጠር የመንግስት ደህንነቶች መንቀሳቀሳቸውም ይነገራል። የኦሮሞ ህዝብን የሚያጠላሉ ጽሑፎች መፈክሮች ተዘጋጅተው ወደ ተለያዩ የአማራ ከተሞች መበተናቸውም መረጃው ደርሶናል። ከመከላከያ ሰራዊት ጋር ግብግብ እንዲገጥምና በህዝብና በሰራዊቱ መሃል ግጭት እንዲፈጠር መታቀዱን ከውስጥ የሚመጡ መረጃዎችም እያመላከቱ ነው። ሌሎች በርካታ ሴራዎች ተጎንጉኗል። ከፍተኛ ጥንቃቄ ያስፈልጋል። በየከተሞቹ የሚደረጉት ህዝባዊ ትዕይንቶች፣ ንቅናቄዎች በተጠናና የመጣውን መንግስታዊ ሴራ በሚያከሽፍ መልኩ መሆን ይኖርበታል። ጸጉረ ልውጦችን በሚገባ መከታተል፣ የጥላቻና አንድን ማህበረሰብ ነጥሎ የሚያንቋሽሽ መልእክቶችን በቶሎ ማስወገድ ማጋለጥ ይገባል። በተረፈ አገዛዙ ከወያኔ ጋር የጀመረውን መርህ አልባ ግንኙነት በአማራውና በተቀረው የኢትዮጵያ ህዝብ ላይ ኪሳራ ለማሳካት ቆርጦ ተነስተዋል። ወያኔ ተጨማሪ ኃይል ከመገንባት ባሻገር ጦሩን እያስተጋ መሆኑን ዛሬ ያገኘነው መረጃ ማመላክቷል። 5 አርሚ ሰራዊት ወደ ወልቃይት ተጠግቷል። በተመሳሳይ 3 አርሚ ጦር ራያ ላይ ሰፍሯል። እጅግሩ ታስሮ ለባርነት እንደሚገባ የተፈረደበት የአማራና የአፋርዝ ከፊቱ ትልቅ አደጋ ተደቅኖበት ይህ አደጋ የሚቀለበሰው አንድም ከመንግስት አሳሳችና በማጣላዎችን የተሸፈኑ ፕሮፓጋንዳዎችን በማጋለጥ አስፈላጊውን ርምጃ በመውሰድ ነው። መደረጃት ያስፈልጋል። መረጃ መለዋወጥ የግድ ነው። ዛሬ የኢንተርኔት መስመሮችን በተለይ የአማራ አካባቢ ያለው ተዘግቷል። ከሰሞኑ ማንኛውም ግንኙነት መቋረጡ የሚጠበቅ ነው። በኢንተርኔት የሚሆን ነገር አስቸጋሪ ከሆነ ደግሞ በመልእክት ተጠጥፎ አንዱ ለሃያ ሰው በማድረስ በዚህ ልክ ግዴታ መወጣት ያስፈልጋል። ይህ ሐሳቢ ያደረገ ዝግጅት ከወዲሁ ሊኖር ይገባል። አገዛዙ ታላቅ ጥፋት ሀገሪቱ ላይ ለማምጣት እየተዘጋጀ ነው። በታሪክ ከተጠያቂነት ግን ማምለጥ አይችልም። ኢትዮጵያ ላይ አሁን ለሚደርሰው ልቂት በግድም ይሁን በሚመረው ቡድን ለፍትህ መቅረቡ አስረግጦ መናገር ግድ ይላል። ነገር ግን አሁን ያለው የአገዛዙ ሴራ በህብረት ቀድመን በማክሸፍ አንድነታችንን ይበልጥና ተናከር የአማራ የታቀዱ ትግሎች በማጠልሸት የተነደፉ የኦነጉ መሪ የሴራ ስልቶችን በርካቶች ናቸው። በጥቂቱ ለማየት ያህል አንደኛው ሴራ ማንንም በተግባር ባልፈታበት ሁኔታ ሁሉም አካባቢዎች ትጥቅ ለመፍታት ተስማምተው የሚል የተቀናጀ ዜና ሰርቶና ለድራማ የተዘጋጁ ሰዎች ሲያዋልቁ በማሳየት በማጮህ የኢትዮጵያን ህዝብ በማጭበርበር ትግሉ ድጋፍ እንዲያጣ ለማድረግ መሞከር ነው። የዚህ መፍትሄ ደግሞ ውሸት መሆኑን ቀድሞ አውቆ ለሌላው ማሳወቅና ማጋለጥ ነው። ሁለተኛው ሴራ በአማራ ላይ የሽብር ቡድን በማሰማራት መስጊድ ወይም የቤተክርስቲያንን በማቃጠል ትግሉን ወደ ሃይማኖት ግጭት መቀየርና አጀንዳ መፍጠር ነው። ለዚህም ባለፈው በአዲስ አበባ ዙሪያ አደነቻቤ ህገወጥ ብላ መስጊድ ስታፈርስ ዝም ያለው የሰንፈኛ የዋብይ ቡድን ባንዋርና ሌሎች ከተሞች በጨዋት መፈክር ይዞ ዝግጁ ሆነው እየተጠበቁ ነው። መፍቴው በሃይማኖት ተቋማት ላይ ከወትሮ የተለየ ተነቃቂ ማድረግ ከተፈጠረም በተክርስቲያንም ሆነ መስጊድ ሲፈርስ ሙስሊሙ ክርስቲያኑም ከሙስሊሙ ጎን በመሆኑ ሸራቸውን ማክሸፍ ነው። ሶስተኛው ሸራ በአማራና ኦሮሞ የሚሳደቡ የሚያጠላሉ ሚዲያዎችን በማዘመን ህብረተሰቡን የእርስ በርስ ግጭት በማስመሰል በዚህ ድንብርብር ጉዞ ውስጥ አገዛዙ ራስን ነጻ ማውጣት ፈልጎ ትልቅ እቅድና ስትራቴጂ ነድፎ እየተንቀሳቀሰ ነው። አራተኛው ሸራ ከህዝብ የወገኑትን መከላከያ ወታደሮችን በመግደል የአማራ ህዝብ እንዳደረገው በማስመሰል ፕሮፓጋንዳ መስራት ነው። መፍትሄው ለዚህ ራሳቸው መከላከያዎችንም ይህን ተግባር ማክሸፍና ህዝቡን በነቃት መጠበቅ አላፊነት ይኖራል። መከላከያው በተለይ ከህዝብ ጎን እንዲቆም ፓርቲውን ወይም ደግሞ አገዛዙን እንዲከድ አገዛዙ ዛሬ ያለ ነገ ሊኖር የማይችል ሀገር ልግን ለተከተለ የምስል መሆኑን ተመከላከያ በግልጽ በማስረዳት መከላከያው ከህዝብ ጎን እንዲሰለፍ ማድረግ መንግስታዊ ፍራአቱን በተለይ ጸረዙንና የጎጥ ፖለቲካውን ላንዲና ለመጨረሻ ጊዜ እንዲወገድ ማድረግ ለነገ የማይባል ያሁን ተግባር ነው በማለት አቤኔዘር ከአዲስ አበባ መልእክቱን ቋጭቷል።
በኢትዮጵያ ለፍኖተ ዲሞክራሲ የኢትዮጵያን ድምጽ ሬዲዮ አድማጮችና ለሬዲዮ ዝግጅት ሰራተኞች በሙሉ ሰላምና ጤና ለሁላችሁ ይሁን። የዛሬ አስተያየቴ በደቡብ ኢትዮጵያ ህዝብ ላይ በወያኔና የኦሮሞው ገዳይና የዘር መድሎ ያብይ አገዛዝ እየተፈጸመ ያለውን ግፍና በደል ለማስቆም ምን መደረግ አለበት የሚል ይሆናል። ውድ ወገኖቼ በወያኔ ግፍ ዘመን ወያኔ በደቡብ ህዝብ ላይ ቢተው በላይን የምስለኔ አስተዳዳሪ በመመደብ አንደኛ በ1992 ምርጫ ወቅት የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ህብረትን እና የኢትዮጵያ ሰላምና ዲሞክራሲ አማራጭ ኃይሎች ምክር ቤትን ወክለው ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት የተወዳደሩት ደህዴን ኢህአዴግን ክፉኛ በመሸነፉ በተለይ በሀዲያ ዞን ግንቦት 6 ቀንና ሰኔ 18992 በተደረጉ የምርጫ ወቅቶች 23 መራጮችና የምርጫ ታዛቢዎች ተገለዋል። በደቡብ የተለያዩ ዞኖችም ግድያና እስር ተፈጽሞ ህዝቡ የመምረጥና የመመረጥ መብት ተነፍጓል። ሁለት በ1993 ዓ.ም ተብረት የዞንና የወረዳ ምክር ቤቶች ምርጫ ከመካሄዱ በፊት በተወካዮችና የክልል ምክር ቤቶችን ማሸነፍ ባጠበት ሀዲያ ዞን ውስጥ ከስድስት ብርጌድ በላይ ጦር ወያኔ በማዝመት በህዝብ ላይ እስርን መፈናቀልን አድርሶ ወደ ደቡብ አፍሪካ ለስደት አብቅቶ በብዙ ችግር እንዲወድቁ አድርጓል። 3 በ1997 ዓ.ም ምርጫ በሚካሄድበት ወቅት በሀዲያ ዞን ዋና ከተማ ሆሳዕና 3 የቀድሞ መንግስት ወታደሮችን ገድሎ እንደ ደርግ ዘመን አስከሬናቸውን በከተማ ዋና አደባባይ ላይ ጥሎ ህዝብን አሸብሯል። 4 በ2014 ዓ.ም አምና ከዚያ በፊት የተደረጉት የስም ምርጫዎች ህዝብ ያልመረጣቸው ካድሬዎች ፓርላማ ተብዬ ጉሮኖ ውስጥ ከሁለትና 3 የማይበልጡ ለህሊናቸው ያደሩ የህዝብ ተወካዮች በስተቀር ሌሎቹ ላብይ አገር አጥፊ መታለያ ንግግሮች እጅ ወደ ላይ ከመውጣት ከመውረድ ከጭብጨባና ከመሳቆች ለህዝብና ለሀገር አገልግሎት ሲሰጡ አልታዩም። የደቡብ ያገራችን ክፍል በኢኮኖሚ በፖለቲካና በማህበራዊ ጉዳዮች ከፍተኛ ችግር ያለበት አካባቢ ሆኖ ቆይቷል። የሰብአዊ መብት ረገጣ፣ የፍትህ፣ የትምህርት፣ የመንገድ፣ የውሃ፣ የመብራት ችግር ገኖ ይገኛል። 5 ባብይ ዘረኛ አገዛዝ ዘመን ችግሩ በከፋ መልኩ ቀጥሎ አባዱላ ገመዳ የተባለው ዘራፊ ምስለኔ አስተዳዳሪ ሆኖ የደቡብን ህዝብ በየብሔረሰቡ በመከፋፈል ጠንክረው እንዳይወጡ በማድረግ ለአገዛዛቸው አመቺ በማድረግ ላይ ነው። 6 የኦሮሞማው ዘረኛ አገዛዝ ለተወሰኑ ክልል የመሆን መፈቅዶ ለሀዲያ፣ ለወላይታ፣ ለጉራጌ፣ ለከምባታና በቀሩት የደቡብ አካባቢ ያሉ ብሔረሰቦች የክልልነት ጥያቄ ለመመለስ ፈቃደኛ ካለመሆኑም ሌላ በክልሉ የሚገኙ ከዘጠኙ ዞኖች የተወሰኑትን ወታደራዊ አገዛዝ ስር በማድረግ የክልሉ ህዝብ ችግር ላይ ወድቋል። ርስቱ ይርዳው ከአብይ ጋር በመተባበር የልማት ጥያቄዎችን ለሚያቀርቡ ዜጎቻችን መልሱ ግድያ፣ ክፍፍል፣ ከሚኖሩበት መሬት ማፈናቀል፣ ድብደባ፣ ከስራ ማስወገድ፣ ከምክር ቤት አባልነት እንዲወገዱ ማድረግና ቤተሰብ ለመጠየቅ በማይችሉበት ሩቅ ቦታዎች በእስር ማሰቃየት ሆኗል። 7 ያገዛዙ ተቃዋሚ ነን የሚሉ ድርጅቶች በአማራ፣ በአፋር፣ በደቡብ፣ በቤንሻንጉል፣ በሰሜን፣ በሶማሌ ህዝብና በሌሎች ወገኖቻችን ላይ የሚፈጸመው ግድያ በተለይ በአማራ ህዝባችን ላይ በሰላም ወደሚኖሩበት አካባቢዎች በመሄድ ያብይ ኦሮሚያ ልዩ ኃይል እየፈጸመ ያለውን የዘር ማጥፋት ወንጀል አብይና አገዛዙ ከወንጀላቸው ለመከላከል የሚጠቀሙበትን ቃል ግጭት በማለት መግለጫ ማውጣት ነው ፍራቸው። ከብልጽግና ጋር አብሮ ኢትዮጵያን በማጥቃት ላይ ያለው በብርሃኑ ነጋም የሚመራው ኢዜማ በጉራጌ ክልል ተመርጦ ከህዝብ ጎን የቆመውን አባል ሲታሰር ከጎን ሆኖ ለማስፈታት ጥረት አለማድረጉም ሌላ ከድርጅቱ አባልነት አስወግዷል። አሁን ደግሞ ወደ አዲስ አበባ እየመጣ ያለውን ወያኔ ፈርቶ አብይን የሚቃወምና ለኢትዮጵያ የቆመ መስሎ ዳግም ተላላኪነቱን ለማስረገጥ በውጭ አገር ያሉ አገር ወዳድ ኢትዮጵያውያንን ለመከፋፈል በአሜሪካ በድብቅ እንቅስቃሴውን ጀምሯል። የታከለ ኡማን እጣ ማግኘቱ አይቀርም። አታላይ ከሃዲና ባንዳን ህዝብ ይቀጣዋል። ከሚደርስብን ግፍ ነጻ ለመሆን አንደኛ በአሁኑ ጊዜ ያብይ ከፋፋይ ዘረኛና የሁሉም መኛ አገዛዝ በ41 ዙር የሰጠነውን 100 ሺዎች ሰራዊት መከላከያ ሰራዊቱ ከታጠቀው የጦር መሳሪያ በላይ አስተጥቆ ያለ ያማራ ልዩ ኃይልን ፋኖን ሚሊሻውን ትጥቅ ለማስፈታትና ያማራ ህዝብን በማጥቃት ላይ በመሆኑ ያማራ ህዝብ የእንቢተኝነትን ቅስቀሳ እያደረገ ነው። ከነሱ ጎን በመቆም ህዝባዊ እንቢተኝነት አድማ ማድረግ። ሁለት አሁንም መደራጀት። ሶስት ያብይንና የርስቱ ይርዳውን ክፍፍል መቋቋም። አራት እርስ በርሳችን መተባበር። በተለይም በቅርብ የሚገኙ የጉራጌ የሃዲያ የወላይታና የከምባታ ወጣቶች በጥንቃቄ ግንኙነት ማድረግ። ከዚያም በዳዋሮ በኮንሶ በጉማይሌና በሌሎች የደቡብና በአማራ አካባቢ ካሉ ወጣቶች ከፋኖ ጋር በጥንቃቄ ግንኙነት ማድረግ። ህዝብን ማስተባበር። በዘረኛው አገዛዝ ላይ በጋራ ማመጽ ቆርጦ መታገል። አምስት በመከላከያ ሰራዊት ውስጥ የምትገኙ የደቡብ ተወላጆች ከሌሎች አገራቸውን ከሚወዱ የሰራዊቱ አባላት ጋር ያማራ ልዩ ኃይልን ፋኖና ህዝቡ ጎን መሰለፍ። ያብይን የኦሮሚያ ልዩ ሰራዊት ማጥቃት። ስድስት ያብይ አላማ በአማራ ህዝብ ላይ ጥቃት ከፈጸመ በኋላ የደቡብ ልዩ ኃይልንና ህዝብን እንዲሁም ሌሎች ልዩ ኃይሎችና ህዝቦች ላይ ጥቃት አድርሶ አገር ማፍረስ መሆኑን መገንዘብ። መሪ ሆኖ ባፉ ኢትዮጵያን ማፍረስ ብንፈልግ ማን ያቆመናል ማለቱን አለመርሳት። ይህን መልእክት ያቆልን መምህር ዳዊት ሱጌቦ ከዝዋይ ናቸው።
የድረስ የፍኖተ ዲሞክራሲ የኢሃፓ ራዲዮ የረብዳቢዎች አምድ አድማጮችና ዘጋጆች በሙሉ እንደምን ሰነበታችሁ? ውድ አድማጮች ሆይ መቼስ የፍኖተን ራዲዮ አድማጮች የሆናችሁ ሁሉ አሁን መንግስት ተብዬው በአማራ ህዝብ ላይ እየፈጸመ ያለውን ደባ ሰቆቃና ለወጀው ጦርነት ሆነ ለደገሰው እልቂት ድግስ ሁሉ ሁላችንም እንግዳ እንደማይሆንብን ተስፋ አድርጋለሁ። ምክንያቱም ከዘመናት ጀምሮ እስካሁን ድረስ አንጋፋው ኢሃፓ ባገኛቸው አጋጣሚዎች ሁሉ እየተጠቀመና ገና ከጧቱ ይህ አስከፊ ጊዜ እንደሚመጣ የቻለውን ሁሉ ሳይሸሽክ ከግማሽ ምዕተ ዓመታት እስካሁን አድረስ የጥንቃቄ ደወሎችን ሳይታክት ለኢትዮጵያ ሲያስተላልፍ ቆይቷል። አሁንም ቢሆን ድርጅቱ ለበለጠ ትግል እንዘጋጅ በማለት ወቅቱና ጊዜውን የጠበቁ ሀሳቦች ጭምር በቀን ሁለት ጊዜ ማለትም በኢትዮጵያ ሰዓት አቆጣጠር ጧትና ማታ ለአንድ ሰዓት ከሳምንት እስከ ሳምንት እያስተላለፈ ይገኛል። እንግዲህ ይህ ለኔ እስከሚገባኝ ድረስ የኢሃፓ ዝምታና እንደሳር ውሃ ውስጥ ሆኖ ውስጡን የሚያደርገውን ትግል ያኔ ለወያኔ አሁን ደግሞ ለአብይ መንግስትም የእግር ሳት ሆኖበት ዛሬ የሚይዘውና የሚጨብጠውን አሳጥቶታል። ያመኖሱ ግን በሶበት ወሳኝና ፈላጭ ቆራጭነት ሰረዱልኝ የሚል ይመስል ዛሬ በግልጽ መላውን ህዝብ እያተራመሰና እርስ በርስ እያጋደለ ከከረመው ጭራቅ ፍርሃት የተወለደ ልጅ በመሆኑ እነሆ ዛሬ አባቱ ወያኔ የዘራውን የጥፋት ፍሬ ሊያስለቅም እነሆ ህዝባዊ ተቃውሞ ጥርሱን አግጦ ሊገረሽጠው መጥቷል። እንግዲህ አብይ ወደረም ጠላም እነሆ የዛሬውን ሊያጭ ተዘጋጅቷል። በተለይ ያ የተፈራው ቁርጥ ቀን እነሆ በአማራ በምድር አድርገው ምናልባት ወደ ሌሎችም ክልሎች በቅርቡ መዛመቱ አይቀርም የሚሉ ኃይሎችም አልጠፉም። እንግዲህ ለዚህ ሁሉ ፍራቻ ተረኛነትና እንደ ተረኛ ነኝ በብሎ የሚደበድበው አማራ ዛሬም እንቅልፉ ጨርሰናል። ከእንግዲህ ወዲህ አትልፉ፣ ድሮም ተኝተን ሳይሆን እየታዘብንህ ነበር። ያ ሁሉ አልበቃ ብሎ በሆዳም ልጆቻችን ልታስተበደን ብታሴርም እንብኝ ለሀገሬ እንብኝ ለዘረኝነት መፈክር ያነገበ ትውልድ ተፈጥሯል። ስለዚህ በከንቱ አትልፋ ራስህ ሰላም ያንሳ ሰላም አከብራለሁ ህግ በሌለበት ህግ አከብራለሁ በማለት ያኔ ወያኔ ጋልበ ትግሬ ህዝብ እንደፈጀ ዛሬ ደግሞ ያማራ ህዝብን የአዴን ፈረሶች ጋልበ አማራን ለመጨፍጨፍ ተዘጋጅተ ወደ አማራ ምድር በኦሮሚያ ክልል በአማራ ደም የሰከሩ በመከላከያ ማሊያ አልብሰህ ያማራን በቤቱ እንዲፈጁልህ ልከሃል። ታዲያ ምንም አይሳካም አትልፋ ዛሬ ሁሉም አማራ ነጥቷልና ስለዚህ አብይ ይህ ዘረኛ አቋምን ከነህገ መንግስቱ የሚሽራዎች ካላወጭክ በስተቀር ከእንግዲህ ወዲህ ከአማራ ጋር ሻይቡናም የለም። ዛሬ የአማራ ከአመታት ጭፍጨፋና ዝምታ በኋላ ወደ አደባባይ የወጣው ፀሐይ ለመሞቅስ ዓለም ሆኑን ዛሬ ኢትዮጵያ ዘላለም ሁሉ ሳይወዱ በግድ የሚያውቁበት ጊዜና ሰዓት ደርሷል። ከእንግዲህ ወዲህ አስመሳዮችና የእምዬ ልጆች የትኞቹ መሆናቸውና የእምዬ ኢትዮጵያ መኖርና ዓለም መኖር በግልጽ የሚለይበት ጊዜ ላይም ደርሰናል። አማራ ምስከራይ ዘስ የታገሰው ከዛሬ ወይም ነገ ዘረኞቹ ከያዛቸው ዘረኝነት በሽታ ይሻላቸዋል እያለ ከራሱ አልፎ ልጆቹን ሲገብር ከረመ እንጂ አሁን ግን አንተ በአማራ ህዝብ ላይ የፈጸመው ግፍ ሞልቶ ስለፈሰሰ ስለዚህ ከእንግዲህ ወዲህ አማራ ልታነክስህ ቀርቶ ትዕግስቱ ትዕግስትም የሚባል ስምም በቤተሰብ ውስጥ እንዲኖርም የሚፈቀድ አይመስለኝም። ለማንኛውም አንተ ባለቤት የሆነው አማራን በመናቅ ስለ አማራ ጉዳይ የምትዋይ ከለየላቸው ከአማራ ጥላቶች ከኦነግና ከወያኔ ጋር ከመሆኑም በላይ ጭራሽ አማራ የሚባል የለም የሚል ድምዳሜ ላይም የደረሳችሁ ይመስላል። እንዲያውም ያንተ መንግስት አምስራቱም ሆነ መንግስትነቱ አማራን ለማጥፋት እንጂ መቶ ጊዜ ለማደናገር ያህል ኢትዮጵያ እያልክ የምትቀበጥራት ኢትዮጵያን ወደህና ፈቅደህ መሪ ሆኖ ሰላም የምትመራ መሪ አይደለህም። እንግዲህ አንተ ወደ ስልጣን ከመጣ ጀምሮ ሌላውን አትራምሰ ባንተ ብልጽግና የበጸገች ኦሮሚያና ትግራይን በአማራ በቃብር ላይ ቆማችሁ ሁለት ሀገር ሆናችሁ ለመኖር እንጂ እውነተኛ ኢትዮጵያ መሰረታችሁ በሰላም ከሁሉም ብሔሮች ጋር በጋራ የመኖር ራዕይ የለም። የዚህ አይነት ራዕይ ባለቤት ብትሆን ኖሮ ሁሉም ትርምስ አያስፈልግም ነበር። ብቻ ያሳዝናል። ለዚህ ሞነልዛ አንተ ኢትዮጵያ አንድነትን ምን ያህል ጠልና በጸላትነትም ተመክረ እስከዛሬ ድረስ በድብብቆሽ ስትጫወት የቆየ ሲሆን በተለይ ባለፈው ሳምንት ጌታቸው በዋና ከተማ በቆየባቸው ቀናት አሁንም አማራ ምን ያመጣል ብለው ለትግራይ ለሁለት አመት የተቋረጠ የነበረው ባጀት ሲለቀቅ የራያና የወልቃይት ባጀትም ለትግራይ ክልል ተሰጥቷል። ታዲያ እነሱ ይህንን ብር ለህዝቡ ረጩ ወደ ወልቃይት ገብተው እንደልብ እንዳይፈነጩ እንቅፋት ይሆናሉ ተብለው በጠላትነት የተፈረደው ፋኖና ልዩ ኃይሉን ትጥቅ ማስፈታት ውሳኔ በኦዴድና በወያኔ በስውር የተወሰነው ውሳኔ በጸረ ኢትዮጵያና ጸረ አማራ ስለሆነና ጠቅላይ ሚኒስትርነትህም ለነሱ ስለሆነ ባንተ በኩል የአማራ ልዩ ኃይል ፋኖ ትጥቅ ይፍቱ ብለ ቀጭን ትዛዝ ለአማራ አሰላዎች ትዛዝ ብታስተላልፍም እንግዲህ ይህ ማለት አንተ ግን የኦነግ ጥጃነትን ሳት ስለሚበልጥብህ በአማራ ህዝብ ያለውን የንቀትና የጥላቻ ምን ያህል የከፋ መሆኑን በህዝብ በትዛዝ ባዘስኮ መሰረት አይንህን ጨፍንና ላሞኝ ትዛዝ የአማራ አትላዎች በደስታ ተቀብለው አማራ ተረክተ ለወዴዶች ተገዛ እያሉ ሰሚ የሌላቸው እንጂ ከሸሹበት ጉድጓድ ውስጥ ሆኖ ህዝቡን ለኦሮሞማ ሲያሻሻጡ ብዙዎች አድምጠናል። ታዲያ ይህ ማለት እኮ በየቀኑ አብይ አማራ የሚቀበርበትን ጉድጓድ በራሱ በአማራ ልጆች ያስቆፍራል ማለት ነው። እንግዲህ ይህ ማለት የአማራ ህዝብ በአብይ ዘንድ ምን ያህል የተናቀ ብሔር ሆኖ ተረግጦና ተዋርዶ ይኖር ዘንድ የተወሰኑ ሳኔ መሆኑ ያሳያል። በዚህ ላይ ሽመልስ አዳነችና የአውሬዎቹ እነዛ የአብይ ጫና ሳንሳቸው ያው ጫና ሳንሳቸው ብዙም ሳይሄዱ ከዛው ከአብራክ የወጣውን ጭንጋፍና የታሪክ አሰላ አንዱ ሆኖን አሰላው ጀነራል አበባው ታደሰ ጥሩነህ በዛብህ ጥሩነህ እንቅልፍ ዶክተር ይልቃል አይነሱ እንቅልፋሙ ዶክተር ይልቃል አይነሱ ተጨምረውበት አማራ ይሆዴድና ይወያይ መሳቂያ ማሳላቂያ ሆኖ ተነቀዋል። እንግዲህ ባለቤቱን ያቀለላ ሞሬ ገዥ የለውም እንዳሉት ሁሉ በብልጽግና ስም በኦዴስ ሳይንስ በኦዴን ሳምባ የሚተነፍሱ የአማራ ባለስልጣናት ከአማራ ውጪ ካሉ የአማራ ጠላቶች መቶ በላይ የአማራ ጠላቶች ሆኖ የተገኙ ራሳቸው የአማራ ባለስልጣናት ናቸው። ሌላው ደግሞ አሁንም ህዝቡን አንዳንድ በፌደራልና ኢትዮጵያ የሚል ባጅ ወይም ዩኒፎርም መልበሱ ልዩነቱ ጭምብሉ እንጂ ውስጡ ስንፍቀው የምታገኛቸው ኦዴድ ሲደመር ኦነግ ሲደመር ትህነግ ብልጽግና አማራ ኦሮሞማ የሆኑ ህልማቸውን ባጭሩ ድራማ ይህን ይመስላል። እየተሰራ ያለው ድራማም ይህ ነው። እግራቸው አላማቸው ከተቻላቸው አማራውን ጥርግ አድርገን ማጥፋት አለብን ነው ሁላቸው ሁሉ ሁላቸውና አላማቸው እንደሚው ከሆነ እነሱ በሚፈጥሯት ኢትዮጵያ ውስጥ አማራ በታሪክም ሆነ በህይወት መኖር የለበትም ነው ሳንያቸው ሌላም ትርጉም የለውም። በሌላ በኩል ደግሞ አብይ የተባለው የአውሬ አለቃ ስለ አማራ ጸረ አገር ጸረ ኢትዮጵያ ጸረ አንድነት አማራ አንቀፋትነት ምን ላይ ነው የት ነው እስኪ ተናገር ቢባል አጥንት የዋጠው ሻይ መስል ቁልጭ ከመለስ መስ የለውም የሌለው መሪ ዛሬ አማራ በሚኖራት ምድር አላህ አያኖረኝ ማለቱ ሐኪም ማይፈታው እብደቱ እንጂ አማራ ጦርነት የሚታወጅበት ስለ አገር የሚወቀስና የሚወረጀልስ አልነበረም። ባጭሩ እዚህ ላይ ለኢትዮጵያ ተራሶች በሙሉ አንድ የምርዶ ቃል አሰምቼ የደስ መልስ ልጨርስ። ምንም እንኳን ኢትዮጵያ ሀገራችን የጋራ ሀገራችን ብትሆንም እግዚአብሔር ግን ኢትዮጵያ ከፈጠረ በኋላ ኑሯችንም ካሳፈረ በኋላ ጌታ ይበልጥ ስለ ኢትዮጵያ ጉዳይ ለአማራ ህዝብ አደራ ሰጥቷል። ይህንን እውነት መሆኑ ዛሬ አማራ እየተታገለ ያለው ተራሶች ሁሉ ጠንቅቀው ያውቁታል ሲሉ ይህን መልስ የላኩልን አቶ መስኮ ጉልማ ከኤድመንተን አልበርታ ካናዳ ናቸው።
ሰላም ጤና ይስጥልን የፍኖተ ዲሞክራሲ የደብዳቤዎች አምድ ዝግጅት ክፍልና የይተወዳጅ ፕሮግራም አድማጮቻችን እንደምንሰምታችኋል መሪ ሌለው ያንበሳ መንጋ እኔ እንደምመስለኝ አማራ ባወኑ ጊዜ መሪ አጥቷል። መሪ ከሌለው ደግሞ በቀላሉ ማሸነፍ አይችልም። ይህ ትልቅ ዋጋ ያስከፍለናል። ህዝቡ ተነስተዋል ግን ምን ማድረግ እንዳለበት የሚነግረው የሚያደራጀው እጅግ ወጥ የሆነ ተራው የሚንቀሳቀስ የተደራጀ ኃይል ለማግኘት ከበድ ይላል። ውስብስብ ለሆነ ጦርነት ውስብስብ ነገሮችን መረዳት መፍጠር የሚችል መሪ በእጅጉ ያስፈልገናል። ባጭር ጊዜ አማራ መሪ ሊመርጥ ይገባል። እስካሁን ካጠፋቸው ጥፋቶች መማር ይኖርብናል። ችግሮቻችን ምንድናቸው ብለን መጠየቅ ያለብን አሁን ነው። እስካሁን መሪ ሊኖረን ያልቻለው ለምንድነው ብለን መጠየቅ አለብን። አሁን መሪ ሊሆን የሚችለውስ ማን ነው ብለን መጠየቅ ይኖርብናል። በበኩል የሚከተሉትን ልጠቁም። አንደኛ ሁለት መሪዎች ያስፈልጋሉ። አንድ የፖለቲካ ሌላኛው ደግሞ የጦር መሪ። ከዚህ በመቀጠል ጉልህ ስፍት የሰራ ሰው መሪ ሊሆን አይችልም። ከዚህ በፊት ለሰራው ስፍት የተጠጠተ ሲሆን ሊሆን ይችላል። ነገር ግን ከዚህ በፊት ስፍት ከሰራ ድጋሚ ስፍት ሊሰራ ስለሚችል መሪ ሊሆን አይችልም። መሪ ማለት ተከታዮቹን ከፊት ሆኖ ወደ ትክክለኛው አቅጣጫ መምራት የሚችል ብቻ ነው። ተከታዮቹን ወደ ትክክለኛው ግብ መውሰድ የሚችል መሪ ማለት ደግሞ እንደነሰር ከርቀት እየመጣ ያለውን ችግርና እድል ቀድሞ ማየት የሚችል ባለራይ እጅግ በጣም አራስተኛ የሆነ አደራይቶ ሊመራ የሚችል ከየትኛውም አይነት ፓርቲ ጥገኛ ያልሆነ መሆን ይችላል። ይህ ደግሞ አንድ ሰው በተፈጥሮ የሚሰጠው የመርነት ክህሎት ተሰጥቶ ነው። እንዲህ አይነት ተሰጥቶ ያለው ሰው የሚታወቀው ከዚህ በፊት ባሳየው ብቃት ነው። ያሁኑ አገዛዝ ኢትዮጵያን እንደሚያፈርሳት ቀድሞ የተነበየ በርግጥም አሻግሮ ማየት የሚችል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ብቸኛው መሪ እንደሆነ በግልጽ ታወቃል። በአንጻሩ ደግሞ አንድ የተቃዋሚ ፓርቲ አመራር የተናገረው ማስተዋወስ ያስፈልጋል። ነብይ አይደለምና ይህ ሊፈጠር እንደሚችል የምናውቀበት መንገድ አልነበረም ብሏል። ነገር ግን ሌሎች ሰዎች ይህ ሊፈጠር እንደሚችል ሲናገሩ ነበር። በተለይ የሃፓ ነበር ታጋዮቹ ከሚዲያው ጀምሮ በርካታ የፓርቲውን አቋም የሚያንጸባርቁ ከየትኛውም ተንበርካች ፓርቲ ያልተደበለቁ ራሳቸውን ችለው የኢትዮጵያ መጻኤ እድል ፈንታ በግልጽ ሲናገሩ የነበሩ ታላቅና አርቆ አሳቢዎች የኢትዮጵያ ህዝባዊ አብዮታዊ ፓርቲ አባሎች ናቸው። ስለሆነም እንደተጠቀሰው የተቃዋሚ ፓርቲ የሚባሉት በሀገር ውስጥ የሚኖሩ ተንበርካቾች እነዚህ ተለጣፊዎች ከምርጫ ቦርድ ጋር እኩል ተሳትፎ ኑሯቸው አሁንም 4 ኪሎ ይገባኛል በሚል እግር ለእግር እየተከተሉ አገዛዝን ደጅ የሚጠኑት ናቸው። ስለሆነም እንደተጠበቀው እነዚህ የተቃዋሚ ፓርቲ መሪ ጥራፍ የሚለውን አምኖ የሚከተል እስከሚከዳው ድረስ ቆጭ ብሎ የሚጠብቅ የዋሰው በዚህ በተሳሰበ የሴራ ፖለቲካ አሸናፊ ሊያደርግ የሚችል አመራር መስጠት አይችልም። ትላንት አይተናቸዋል። መሪዎቹ በውጭ ሀገር የሚኖሩ ቢሆን ይመረጣል የምንለው ለዛ ነው። ይህም ምክንያቱ አንደኛ ራስን ካዳጋ መጠበቅ ስላለበት ነው። የወያኔ መሪዎች በአብዛኛው ውጭ ሀገር ሆነው ነበር የሚታገሉት። ሀገር ውስጥ ከሆኑ ግን መንግስት ሙሉ ትኩረቱን ሰጥቶ ሊይዛቸው ስለሚችል የሚጠለፉበት መንገድ በርካታ ይሆናል። ሁለተኛ በአሁኑ ጊዜ በዋትስአፕ ስልክም ሆነ በሳተላይት ስልክ በቀላሉ ሀገር ውስጥ ካሉት ጋር መገናኘት ስለሚቻል የትግሉ መሪ በውጭ ሀገር የሚኖር ቢሆን ይመረጣል። እርሱም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ነው። ሶስተኛ መሪው እንዳይያዝ ወይም እንዳይገደል በሚል ስጋት በጦርነቱ ላይ አሉታዊ ተጽዕኖ የሚያሳድሩ እርምጃዎች እንዲወሰዱ ያደርጋል። እንደ ልብ ለመዋጋት አስቸጋሪ ይሆናል። ስለሆነም መሪው በአብዛኛው የማይታወቅ ቢሆን ይመረጣል። አሁን ያሉት ፋኖች አገዛዙ ጥሪ ያደርጎላቸው ዘመቱና በመንግስት ላይ ከፍተኛ እምነት ያላቸው ናቸው። እነዚህ ደግሞ ከባድ ነው። አወዳዳቃቸው ታላቅ ሊሆን ይችላል። መሪው ፍጹም አማራዊና በማንኛውም ጎጠኝነት ፖለቲካ ውስጥ ያልተዘፈቀ ኢትዮጵያዊነትን ብቻ የሚያንጸባርቅ ነው። አዳዲስ ሐሳቦችን በፍጥነት መፍጠር የሚችልና ሌሎች ሊሄዱበት የሚችሉት መንገድ በፍጥነት ተረድቶ አዲስ ስልት መንደፍ የሚችል በህቡ አድራይቶ ሰበርስ ሊያታግል የሚችልና ኢትዮጵያ ነጻ የማውጣት ትልም ያለው የኢትዮጵያ ህዝባዊ አብዮታዊ ፓርቲ የኢትዮጵያን ታሪክ በተለይም ባለፉት 1000 አመታት የተከናወኑት ዋና ዋና ሂደቶችን ይበልጡንም ከ16ኛው ክፍለ ዘመን ጀምሮ በሀገራችን የተፈጠሩ ክስተቶችን በሚገባ የተረዳ መሆን ይኖርበታል። የጦር መሪው በትምህርት ብቻ ሳይሆን በተግባር ጦርነትን የመራና በተደጋጋሚ ለመረው ሰራዊት ድል ያጎናጸፈው መሆን ይኖርበታል። በዚህ መልኩ በፍጥነት አዲስ መሪ መምረጥና ትግሉን ማጥጣፍ ይኖርብናል። ይህ አዲስ መሪ ያለው ዛሬ ለለውጥ የተጋው ህዝብ እንዲያውቀውና እንዲረዳው እንጂ የኢትዮጵያ ህዝባዊ አብዮታዊ ፓርቲማ ጥንት የኖረ ያለ ለዘመናት የሚቀጥል የትኛውም አገር በቀል ብሔርተኛ ፓርቲ ሊያንበረከከው የማይችል ወጥ የሆነ የኢትዮጵያ የቁርጥ ቀን ልጅ ነው። በየአካባቢው ያሉ የፋኖ መሪዎች ለአካባቢያቸው የጸጥታ ኃላፊ ሊሆኑ ይችላሉ። ነገር ግን አንዳንዶቹ ፋኖች የሴራን ፖለቲካ የመረዳት አቅማቸው በትምህርት እጥረት ምክንያት ዝቅተኛ ሊሆን ስለሚችል በምንም መልኩ በተናጥል ከመንግስት ጋር እንዳይደራደሩ ማድረግ ያስፈልጋል። ሆኖም ፋኖቹ በጀግንነታቸው የሚያበረከቱት ከፍተኛ አስተዋጽኦ ጥቅም ላይ እንዲውል ማድረግ እንዲቻል ከፍተኛ ጥንቃቄ መደረግ ይኖርብናል። ስለዚህ የሃፓ የኢትዮጵያ ነው። የኢትዮጵያ አብዮታዊ ፓርቲ የኢትዮጵያን ህዝብ ወደ ላቀ ደረጃ የሚያሻግር ትንሳኤውን የሚያበስር ከጠባቦቹና ከዘረኞቹ ጋር ያልተደበለቀ ነገም ወጥ የሆነ ንጹህ ኢትዮጵያን ሊያመርትና ሊያስቀጥል የሚችል ብቸኛው ፓርቲያችን ስለሆነ ከሃፓ ጎን በመሰለፍ በትግል መስመሩ በመመላለስ በህቡ በመንቀሳቀስ አደረጃጀታችንን በማጠናከር ዘመኑን በመዋጀት ጠባብና አሳራኛ የሆኑ በብሔር ፖለቲካ የሚናውዙ አገዛዙና ግብራበሮቹን ከመድረገጽ በማጥፋት ኢትዮጵያን እናፍስር ሲል መልእክቱን የላከልን ሙላቱ ከባህር ዳር ነበር።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ያድማጮች ድምጽ ለሚሰማበት ለአርብ ፕሮግራም በ1960ዎቹ በደፈን ኢትዮጵያ በሚገኙ ተማሪዎች ይካሄድ የነበረው ንቅናቄ መሪ ድምጽ ከነበሩት አንዱ ፋኖ ተሰማራ በዱር በገደሉ ትግሉን ለተማራ የሚለው አንዱ ነበር። በዚህ ወቅት ደግሞ ፋኖ ፎክር ዘረኝነትን ለትቀብር አገርን ለታስከብር ፋኖ ተመምተመም ለተመለስ የንጹሃንን ደም የዘረኝነትን አራሙቻ ለትነቅ ለታከስ በሚል ዳግም እያበበ እንደሆነ ሰሞኑን በተጨባጭ እየታየ ነው። በቅርቡ ፋሽስቱ የጽንፈኛ ኦሮሞዎች አገዛዝ የኦሮሞ ልዩ ኃይልን እያጠናከረ ከመሆኑም በላይ ከፍተኛ የጦር መሳሪያዎችን ከውጭ እያስገባ ሌሎች ልዩ ኃይሎች በተለይ የአማራ ልዩ ኃይልን እንዲፈርስ የተበየነበት ምክንያት ሊታወቅ ይገባዋል። የአማራ ልዩ ኃይልን ማፍረስ አገዛዙ ለዶላር የሸጣቸውን ወልቃይትን እና የራያ አካባቢዎች መጪው ክረምት ከመግባቱ በፊት ለወያኔ ለማስረከብና በመተኩ ከአሜሪካ በሚሊዮን የሚቆጠር ዶላር ለመረከብ ነው። ይህ ያገር ሽያጭ ነው። አሜሪካ ከዛሬ 50 ዓመት በውጭ ጉዳይ ሚኒስትሯ በሄንሪ ኪሲንጀር እስካሁኑ ብሊንከን በኢትዮጵያ ውስጣዊ ሁኔታ ጣልቃ እየገባች የኢትዮጵያ ሰላምን ስታደፈርስ ከ50 ዓመታት በላይ አስቆጥራለች። ፋሽስቱ ወያኔን አሜሪካ አጥብቃ የምትደግፍበት የፖለቲካ ምክንያት በግልጽ በማያሻማ ሲነገር ኢትዮጵያን ለማዳከምና በአማራና በኦርቶዶክስ ተዋህዶ ላይ የጃዙር ጦርነትን ከፍቶ ለማጥፋት ነው። የአማራ ልዩ ኃይልና ፋኖን በኃይል ተጥቀለ ማስፈታት እና የህዝባዊ አርበኞቹ ጎበዝ አለቆችን ለማፈን ለመግደል እንዲሁም ደብዛቸውን ለማጥፋት የተደለተውን ሴራ መላው የአማራ ህዝብ አንድነት ቆሞ እንዲፋለም እየተስተጋባ የሚገኘው የክተት ጥሪ ይበል ሊባል የሚገባው ነው። በበኩሌ የአማራ ህልውና መከበር የኢትዮጵያ አንድነትና ሉዓላዊነት መከበር መሆኑን በአጽንኦት መናገር የግድ ይሆናል። እዚህ ላይ የአማራ ህዝብ ላይ እየወረደ የሚገኘውን መከራ አስመልክቶ ገጣሚ አሊ ሁሴን በተደጋጋሚ አዎ ነፍጠኛ ነኝ ፈርዶበት አማራ በሚሉት ግጥሞቹ ላደረገው አጋርነት ክብርና ሞገስ ይገባዋል እላለሁ። ፍኖተ ዲሞክራሲ ፈርዶበት አማራን ለአድማጮች እንዲያሰማ እየጠየቁ ደብዳቤን በዚሁ እዘጋለሁ። አጋሬ ነኝ ከወልዲያ።
ፈርዶበት አማራ፣ አረ ያገር ያለ፣ አረ ወገን ያለ እጁ መጋብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገሩንና ላምባል ወለበት ኩበት ይወቃል አማራው ግፍ ያደረበት። አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጥቶች አይደለንም የለንም ሌላ ገር። ፈርዶበት አማራ ምንድነው ጥፋቱ? ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማይጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራት ወድና ታገሩ መፈነቃቀሉ በግፍ መባረሩ። አረ ወገን ያለ፣ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ታንቆ እንብኝ የሚል ጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ። አይ አንቺ ማማ አንቺ እናት አገሬ ዜጎችሽ አለቁ ታዛዥ ሆነሽ ላውሬ ሰው ለሞይ ባገር እንብኝን የሚያጣጥቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ አልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ። ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃይን ለመጣሉ ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬው ሀዲያ አፋሩ ኩናማ ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበን ያያለ ቱንዱን አጠንክሮ ይህንን የግፍ ስርዓት ካልጣል አሽቀንጥሮ ሁሉም በየተራው ይዋል ይያደርፍን ቅልቅል ይወጣል ይሰደዳል ከሀገር። አረ ያገር ያለ፣ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ያገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም የሚሸለትበት ፍራቱ ባመጣው መከራና ጣጣ እኮ ምን ባጠፋ አማራው ይቀጣ። አረ ያገር ያለ፣ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እምቢኝ በል ያገር ሰው አዛውን ትሞጣት እምቢኝ በል ኦሮሞ እምቢኝ በል ኩናማ እምቢኝ በል ጉራጌ እምቢኝ በል ሲዳማ እምብኝ በል አፋሩ እምብኝ በል ሀዲያ እምብኝ በል ጋምቤላ እምብኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ። ሌሎችም ተነሱ እምብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ። የገዢ ቋም የለም የእናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ። ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ። አረ ያገር ያለ፣ አረ ወገን ያለ ፈርዶበት አማራ فردوبت أمارة
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይተቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah.